the voice of America.
በኢትዮጵያ የኦሮሚያ ክልል ሲካሄድ በቆየው የተቃውሞ እንቅስቃሴ ወቅት የውጭ ሀገር ንብረት የሆኑ ድርጅቶች ጥቃት ደርሶባቸዋል። የኢትዮጵያ መንግስት ባለስልጣናት ድርጊቱ የሀገሪቱን ምጣኔ ሀብት እድገት ሊያሰናክል ይችላል የሚል ስጋት አድሮባቸዋል። ተንታኞች ግን የምጣኔ ሀብት እድገቱ እንዲቀጥል አንዱ ቁልፍ እርምጃ የተቃዋሚዎችን ብሶታ ድምጦ መፍትሄ መስጠት መሆኑን ይመክራሉ። የቪኦኤዋ ሳሌም ሰለሞን ያጠናቀረችውን ዘገባ ቆንጅት ታዬ ይዛለች።
ጽህፈት ቤቱ ዩናይትድ ስቴትስ ካሊፎርኒያ ውስጥ የሆነው የፖሊሲ ጥናትና ትንተና ተቋም ኦክላንድ ኢንስቲትዩት ዋና ስራ አስኪያጅ አኒራታ ሚታል ትኩረትን ኢኮኖሚ ግንባታ ላይ ብቻ አድርጎ ባለ ሁለት አሃዝ እድገት እያሉ ማውራቱ ብቻውን አይጠቅምም ብለዋል።
A government needs to recognize that you cannot just focus on building your economy and talk about double-digit growth, which we show in our report is not really true. It's a faulty development model.
የህዝቡ ዲሞክራሲ በመንፈግ መሰረታዊ ሰብአዊ መብቶችን በመከልከል ላይ የተመሰረተ የኢኮኖሚ ፖሊሲ አዛልቅም ይፈርሳል። መንግስት ይሄን ማጤን አለበት።
በኦሮሚያ ክልል ዙሪያ በተዛመተው ጸረ መንግስት ተቃውሞ 11 ፋብሪካዎችና ወደ 60 የሚሆኑ መኪናዎች መጋየታቸውን የኢትዮጵያ መንግስት ቴሌቪዥን አስታውቋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሀገሪቱ ስርዓትን ለማስፈን ሲባል ለስድስት ወራት የሚዘልቅ አስቸኳይ ጊዜ አዋጅ መጽናቱን ተናግረዋል። የክልሉ ሁኔታ ከተረጋጋ አዋጁ ከዚያ በፊት ሊነሳ እንደሚችልም ጠቅላይ ሚኒስትሩ ፍንጭ ሰጥተዋል። አቶ ኃይለ ማርያም ከትናንት በስቲያ ማክሰኞ አዲስ አበባ ላይ ከጀርመን ቻንስለር አንገላ መርከል ጋር ሆነው ባደረጉት ጋዜጣዊ ጉባኤ ከሀገሪቱ ህዝብ 49 ከመቶ በአግባቡ አልተወከለም ብለው የዲሞክራሲያዊ ለውጥ እርምጃዎችን ማካሄድ አስፈላጊ መሆኑን አምነዋል። የጀርመኗ ቻንስለር መርከል በበኩላቸው ውይይት እንዲካሄድ የሚደግፉ መሆናቸውን ገልጸዋል። ተቃዋሚዎች የሚያነሷቸው ጥያቄዎችንም እንደሚረዱ አስታውቀዋል። ኢትዮጵያ ውስጥ የሚሰሩ የጀርመን ኩባንያዎች ስለ ሀገሪቱ የንግድ ስራ ወቅታዊ ይዞታ ስጋት ያላቸው መሆኑንም ቻንስለሯ ተናግረዋል። ጀርመን እንደ ጨርቃጨርቅና ቡናን የመሳሰሉ ምርቶችን ከኢትዮጵያ ዋና ዋና ሸማቾች መካከል አንዷ ነች። ኢትዮጵያ ወደ ውጪ ከምትልከው ቡና 30 ከመቶውን የምትገዛ ጀርመን ነች። የኢትዮጵያ መንግስት የኮሙኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰኞ ዕለት ለጋዜጠኞች በሰጡት ቃል የሚከተለውን ብለዋል።
More than 90% of the flower farms have been attacked. Textiles
ከአበባ እርሻዎች ከዘጠና ከመቶ በላይ እንዲሁም የጨርቃጨርቅና የእርሻ ተዋጽኦ ምርት ድርጅቶች ላይ ጥቃት ደርሷል። ኦሮሚያ ክልል ውስጥ ባለፉት 15ና 20 ዓመታት የተከናወነው ሥራ ወድሟል። በሲቪሎች ሕይወት ላይ ጥቃት ተፈጽሟል። አስተዳደር አልባ ሁኔታ ለመፍጠር ሙከራ ተደርጓል።
በውጭ ሀገር ባለሀብቶች እርሻዎች ላይ ጥቃት ሲደርስ ታዲያ ይህ የመጀመሪያ ጊዜ አይደለም። ባለፈው ወር የኔዘርላንድስና የእስራኤላውያን ባለሀብቶች ድርጅቶች ላይ ጥቃት ደርሷል። የኔዘርላንድሱን የአበባ እርሻ ኩባንያ ኤስሜራልዳን ጨምሮ አንዳንዶቹ በደረሱባቸው ጥቃቶች ምክንያት ተዘግተዋል። የፍራፍሬ ጭማቂ አምራች የሆነው ሌላው የደች ባለሀብት ኩባንያ የሆነውና 2000 ሰራተኞች ያሉትን አፍሪካ ጁስ ቢቪ የተባለውን ባለፈው ሳምንት በጸረ መንግስት ተቃዋሚዎች ተቃጥሏል። የኔዘርላንድስ የውጭ ንግድና ልማት ሚኒስቴር ቃል አቀባይ ማርጆሊን ቡስትራ የሀገራቸው ባለስልጣናት በጉዳዩ ዙሪያ ከኢትዮጵያ መንግስት ጋር እየተነጋገሩ መሆኑን ለቪኦኤ ገልጸዋል። የኩባንያዎቹን ብቻ ሳይሆን የክልሉን ህዝብም የሁሉንም ደህንነት እንዲጠብቁ ጥቃቶቹን ከሚፈጽሙት ወገኖች ጋር ውይይት እንዲከፍቱ ጥሪ እናደርጋለን ብለዋል። ምክንያቱም ከዚህ በስተጀርባ ስር የሰደደ ግጭት ያለ ይመስለናል። አመጾችን ማፈኑ የሚያዛልቅ መፍትሄ አያመጣም ሲሉም ቃል አቀባይዋ አክለዋል። ኢትዮጵያ ባለ ሁለት አሃዝ እድገት በማስመዝገቧና እንደ አውሮፓውያን አቆጣጠር የ2008ቱን ዓለም አቀፍ የምጣኔ ሀብት ውድቀት መቋቋም በመቻሏ አድናቆትን አትርፋለች። በፍጥነት በማደግ ላይ ያሉ ኢኮኖሚዎችን በአንደኝነት በመምራቷም የአፍሪካ አንበሳ ለሚል ቅጽል ስም በቅታለች። የኦክላንድ ኢንስቲትዩቷ አኑራታ ሚታል ከዚህ ትልቅ የልማት ፕሮጀክቶች ትልም የመቋደስ እድል አላገኘንም ብሎ ህዝቡ ቁጣውን እያሰማ ባለበት በአሁኑ ወቅት ይህ መንግስታዊ የልማት ፖሊሲ መፈረካከስ እየጀመረ ነው ብለዋል። ድርጅታቸው በቅርቡ ሚራክል ኦር ሚራጅ ማኒፋክቸሪንግ ሃንገር ኤን ፖቨርቲ ኢን ኢትዮጵያ ረሃብና ድህነት የሚመረትባት ኢትዮጵያ በሚል ርዕስ ሪፖርት አውጥቷል። በአሁኑ ጊዜ ኢትዮጵያ ውስጥ 18 ሚሊዮን ዜጎች የምግብ እርዳታ ጠባቂ ሆነዋል። ቀውሱ የኤልኒኞ የአየር ሁኔታ ክስተት የፈጠረ ነው ተብሏል። ይህ ታዲያ ለመንግስቱና ለደጋፊዎቹ አመቺ ምክንያት ቢሆንም በሀገሪቱ ያለውን ስር የሰደደ የምግብ ዋስትና ችግር ሳያገናዝብ ችላ ብሎ ያለፈ አባባል ነው ብለዋል አኑራታ ሚታል። ባለፉት 10 አመታት በየአመቱ ከ8 እስከ 18 ሚሊዮን ኢትዮጵያውያን ህይወታቸውን ለማቆየት በምግብ ወይም በገንዘብ እርዳታ ላይ ሲተማመኑ መኖራቸውን ማስተዋል ይገባል ሲሉም አክለዋል። የኦሮሚያ ክልል የተቃውሞ እንቅስቃሴ ባለፈው አመት ዳር ወር የጀመረው በአዲስ አበባ ማስተር ፕላን ምክንያት መሆኑ ሲታወስ መንግስቱ የከተማይቱን ማስፋፊያ መርሃ ግብር በይደር እንዲይዝ ተገዷል። ከዚያ ወዲህ ግን የተቃዋሚዎች ጥያቄዎች በመሬት ጉዳይ ብቻ ሳይወሰኑ ሰብአዊ መብት፣ ኦሮሞዎች በፖለቲካው መድረክ የሚገባቸውን ውክልና ተነፍገዋል የሚሉትን ጨምረው ቀጥለዋል። የውጭ ባለሀብቶችን ድርጅቶች በተመለከተ በህዝቡ ዘንድ ያለው ቁጣ ዜጎች ከመሬታቸው እየተነቀሉ መከፈታቸው ሳያበቃ ቃል የተገባላቸው የስራ ዕድልም በተግባር አልተተረጎመም የሚል መሆኑን የኦክላንድ ኢንስቲትዩቷ ዋና ስራ አስኪያጅ ሚታል ይናገራሉ።
If I am a foreign investor and I look for opportunities, I understand that there are risks. But in the face of this growing unrest with
የውጭ ኢንቨስተር ከሆንኩ የስራ ዕድል ያለበትን አስሳለሁ። አደጋም እንደሚኖር እረዳለሁ። ነገር ግን አሁን እየተባባሰ ያለውንና የውጭ ባለሀብቶች ንብረት ኢላማ የሚደረግበትን አመጽ ስመለከትና ከመጀመሪያው ሰው ከመሬቱ እየተፈናቀለ ለውጭ ኢንቨስተር የተሰጠበትን ሁኔታ ስናገናዝብ እንደዚህ ያለ አገር ከመግባት መቆጠብ ብልህነት ነው።